ከሰሞኑ የኤርትራው ፕሬዝዳንት ስለ ኢትዮጵያ ያደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያ ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጡን የሚያመለክት ነው ሲሉ አንድ የቀጠናዊ ጉዳዮች ተንታኝ ገልጸዋል። መርሃልባና ግልጽ ያልሆኑ ስምምነቶች ለዚህ ከፍተኛ አስተዋጽኦ እንዳላቸውም በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜ ነው ተናግረዋል። ኬኔዲ አባተ ተከታዩን አዘጋጅቷል።
ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላያ ያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ህዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝዳንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋራ በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሱ አሮባት በሚል ርዕስ ሰኞ ዕለት በሰራው ዘገባ የኤርትራውን ፕሬዝዳንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብጽና ከሶማሊያ ጋራ በመተባበር ደግሞ ቀጠናውን ለማተራመስ እንደሚሰሩ፣ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል። በዘገባው ህገ መንግስታዊ አስተዳደር የሌላቸው ፕሬዝዳንቱ የኢትዮጵያን ህገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል ሲልም አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜ ነው። የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊው ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል።
ከፕሪቶሪያው ስምምነት በኋላ የፕሪቶሪያው ስምምነት በ2022 ነው የተከናወነ ኖቬምበር 22 ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጣል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚዳንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩት እና ደስተኛ አልነበሩም። በዛ ምክንያት በሁለቱ ሀገራት መካከል ክፍተት እንደተፈጠረ ነው አለመግባባቶች እንደተከሰቱ ሰምተናል። እንግዲህ በዚህ መካከል ደግሞ የኢትዮጵያ ጠቅላይ ሚኒስትር የባህር በር ለማግኘት የቀይ ባህርን አክሰስ የማድረግ መብት ያንን በማንሳት የሰጧቸው ገለጻዎች በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ይመስለኛል። እንግዲህ እኔ አሁን የምረዳው ምንድን ነው እዚህ የሰሞኑ በሁለቱ ሀገራት መካከል ያለው ምልልስ ማለት ነው። የሚታየው የሚዲያ ሌላው ምልልስ የሚያሳየው በሁለቱ ሀገራት መካከል የነበረው ግንኙነት እንግዲህ ሙሉ በሙሉ በሚባል መልኩ እንደተቋረረ እና የሁለቱ ሀገራት ግንኙነት ቀድሞ ወደነበረበት ቦታ እንደተመለሰ ነው የሚያሳየው።
በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብጽ፣ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሶስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዝዳንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ የለውም፣ ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብጽን እንጎበኛለን፣ የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዝዳንቱ። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምጽ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተለ አልነበረም ይላሉ።
ከመጀመሪያ ዝምድና መንጎ ኢትዮጵያን ኤርትራን ከጀመሩን ኮለውን
ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓመተ ምህረት ጀምሮ ተገቢውን ዲፕሎማሲያዊ ሂደት እየተከተላል ነበርም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው። የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለ20 ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው።
የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞ ዲፕሎማት
ግሪክ ኢትዮጵያና ኤርትራን አብግጹ ይሁናውግ ዶሆም ረሐክዝብተቶ
የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው? ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለኔ እንደሚመስለኝ በኢሳያስ በኩል ወደ ውጊያ ዳመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ። የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱ ትግራይ የራሱ የሆነ ልዩነቶች አሉት። ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም ነው። በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል በኔ አስተያየት። ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው።
የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜ ነው በሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነጻነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል።
ትልቁ ችግር ምንድነው? በዚህ በኢትዮጵያና የኤርትራ ግንኙነት ያው የኤርትራ የኢትዮጵያ ካለ ነበረች ነች ከመነሻው ጀምሮ በሁለቱ ሀገራት መካከል በመተማመን ላይ የተመሰረተ መርህን መሰረት ያደረገ ግልጽነት ያለው ስምምነት ተደርሶ ግንኙነት ለመፍጠር ጥረት አልተደረገም። የኤርትራ ሀገር ከሆነች በኋላ ከኢትዮጵያ ጋር ስምምነት በ87 ላይ አድርጋለች። ስምምነቱ ምን እንደሆነ ግልጽ አይደለም። የድንበር ጦርነቱ ተነስቷል። ዘለቅ ያለ ምንድነው የዚህ የዲፕሎማሲና የወታደራዊ ውጥረት በቀጠናው እስከ 2010 ድረስ እንዲቆይ አድርጓል። አሁንም ከ2010 ስምምነት በኋላ ለምሳሌ መስከረም 2011 ላይ ጅዳ ላይም ስምምነት አድርገዋል። ነገር ግን ስምምነቱ አይታወቅም።
ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነ አብራርተዋል።
በቀጠናው ዘላቂ ሰላም እንዲመጣ ከተፈለገ ሁለቱ ሀገሮች እንግዲህ በግልጽ በቁርጠኝነት መነጋገር፣ ስምምነቱም ደግሞ በመርህ እንዲመራ ማድረግ ያስፈልጋል። አሁን እያየን ያለነው ያንን አይደለም። አሁን በ2010 ስምምነት አድርገን እንግዲህ ልክ እንደ 1987 ስምምነት የድንበር ጦርነት እንዳስከተለ አሁንም ወደ ሌላ ዙር ጦርነት ልንገባ ነው? እርግጠኛ አይደለሁም፣ ግን ሞስት ላይክሊ ይሄም ሀብቱን ሊያደርግ ይችላል።
ጠቅላይ ሚኒስትር አብይ አህመድ ጥቅምት 21 ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ማለታቸው አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።